ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይልሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ጥር 26 ቀን 2013 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ጥር 26 ቀን 428 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ? ዝግጅታችንን በዜና እንጀምራለን። የቀረቡ ፓርታዊ በግመሃል ይጸልያል በሚል ርዕስ የቀረበውን የዕለቱን የፍኖተ ዲሞክራሲ ሀተታ እናስከትላለን። ስብሃትን አስወግዶ በቦታው ከሻዕቢያው ቁንጮ መመሪያ መቀበል፣ በኢትዮጵያ ጉዳይ ጣልቃ ገብቶ ዳግም አገር እንዲዘርፍና በሕዝብ ላይ ያፈና ወንጀል እንዲያሰፋ መጋበዙ ለኮሎኔሉ ገሃድ የወጣ ጸረ ኢትዮጵያዊነት ተጨማሪ ማስረጃ ነው። አማራው ደም ከፍሎ ያስመለሰውን መሬቱን ዳግም ለመንጠቅም ከብልጽግናዎቹ የሚደመጥ ሹክሹክታ ያለፈ እንደሚሆን ብዙ ሳይቆይ የሚጋለጥ ነው የሚሆነው።
በትላንትናው ዕለት ይፋ የሆነውን እና ወቅታዊውን የሀገራችን ሁኔታ አስመልክቶ የወጣውን የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ ልሳን የዲሞክራሲ እትምን አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። አሁን ወደ ዜናው።
በትግራይ እየተካሄደ የሚገኘው ጦርነት በአገሪቱ በአጠቃላይ አለመረጋጋት ሊፈጠር እንደሚችል የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ኃላፊ ረቡዕ ጥር 26 ቀን ለጸጥታ ምክር ቤት ገልጸዋል። ኃላፊው በትግራይ በ10 ሺህ የሚቆጠሩ ዜጎች እርዳታ እያገኙ አይደለም ካሉ በኋላ የጸጥታው ሁኔታ አስቸጋሪ በመሆኑ የሚያስፈልገውን እርዳታ መጠን ለመገምገም አልተቻለም ብለዋል። የኢትዮጵያ ጦር በትግራይ በመሰማራቱ ምክንያት በሌሎች የሀገሪቱ ክፍል የጸጥታ ሁኔታ እየተጓደለ መምጣቱንም ተናግረዋል። በትግራይ በጦርነቱ ምክንያት በሺህ የሚቆጠሩ ሰዎች ህይወታቸውን ያጡ ሲሆን ከ950,000 በላይ የሚሆኑ ደግሞ ቤት ንብረታቸውን ጥለው ተፈናቅለዋል ብለዋል። የእርዳታ ማስተባበሪያ ሹም አገዛዙ የሚቆጣጠረው ቦታ ከ60 እስከ 80 ከመቶ ያለው ቦታ ብቻ መሆኑን ገልጸው የሻቢያም ሆነ ያገዛዙ ባለስልጣኖች ቢክዱም የሻቢያ ወታደሮች ትግራይ ውስጥ መግባታቸውን ከተለያዩ አይን ምስክሮች የሰሙ መሆናቸውንም ተናግረዋል። ቀደም ብሎ ማክሰኞ ጥቅምት 5 ቀን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቶሬስ በቃላት አባይ ጥፈት ቤታቸው በኩል ባወጡት መግለጫ በትግራይ ያለው ሁኔታ እንደሚያሳስባቸው ገልጸው አስቸኳይ የሰብአዊ ፍላጎቶችን ለማሟላት ካገዛዙ ጋር ጥብቅ ትስስር እንደሚያስፈልግ አስታውቀዋል። በትግራይ ጦርነቱ በተጀመረለት ማለትም ጥቅምት 24 ቀን ምሽት ላይ ባሮጌው ብር እንዲቀየር ከብሔራዊ ባንክ የተላከው 1.3 ቢሊዮን ዶላር በኢትዮጵያ ንግድ ባንክ ቅርንጫፍ አንድ ክፍል ውስጥ ታሽጎ የተገኘ መሆኑን ዋዜማ ዘግቧል። ቀደም ብሎ ብሩ ወደ መቀሌ መሄዱና ከዚያም ወደ አዲግራት፣ አድዋ፣ አክሱምና ሽሬ ባንኮች የተካፋፈለ መሆኑን የብሔራዊ ባንክ በወቅቱ መግለጫ ቢሰጥም ሁኔታውን ያጋለጡ ክፍሎች ገንዘቡ ሊወሰድ እንደሚችል በተደጋጋሚ ሲነገሩ መቆየታቸው ይታወቃል። የወያኔ ቡድን መቀሌ ለቆ ከወጣና ከተማዋ በመከላከያ ቁጥጥር ስር ከወደቀች በኋላ ለገንዘብ ለውጥ የተላከው 1.3 ቢሊዮን ብር የት እንዳለ አልታወቀም ነበር። በአሁን ጊዜ ገንዘቡ የተገኘው የኢትዮጵያ ንግድ ባንክ በይፋ እንደገና ስራ ሲጀምር መሆኑም ታውቋል። ሱዳን በኢትዮጵያ ላይ ባደረገችው ወረራ ከ1 ቢሊዮን ብር በላይ የሚጠጋ ጉዳት ማድረሷ ተገለጸ። ሱዳን የኢትዮጵያን ምድር በወረረችበት ወቅት የኢትዮጵያ ገበሬዎች ሀብት የሆኑ እንደ ትራክተር፣ ኮምባይነር እና ሌሎች የእርሻ መገልገያ መሳሪያዎችን መዝረፏን ማውደሟ የሚታወቅ ሲሆን ገና ያልታጨደ ምርትንም በማቃጠል ከፍተኛ ጉዳት አድርሳለች። ሱዳን ከኢትዮጵያ ጋር ያላትን ችግር በሰላማዊ መንገድ እንድትፈታ ካገዛዙ ባለስልጣኖች በኩል ተደጋጋሚ ጥሪ የቀረበ መሆኑ ሲታወቅ በቅድሚያ ግን ከአካባቢው መውጣት እንዳለባት በቅድመ ሁኔታ ተቀምጧል። በሱዳን ያገዛዙ አምባሳደር ተብየው በቅርቡ በሰጠው መግለጫ ሱዳን በኢትዮጵያ ላይ የፈጸመችው ወረራ ከሞራልና ከህግ እንዲሁም ሁለቱ አገሮች ከነበራቸው የቆየ ወዳጅነት አንጻር ታሪካዊ ስህተት ነው ካለ በኋላ ሱዳን ከያዘችው ቦታ የማትለቅ ከሆነ ኢትዮጵያን ራሷን የመከላከል መብቷን ልትጠቀም ትገደዳለችም ብሏል። አዲስ አበባ በሚገኘው የዩናይትድ አረብ ኤሚሬትስ ኤምባሲ ላይ የሽብር ተግባር ለመፈጸም ሲንቀሳቀሱ የነበሩ 15 ሰዎች በቁጥጥር ስር መደረጋቸውን የብሔራዊ መረጃ ደህንነት አገልግሎት አስታውቋል። ሽብር ጠንሳሾቹ ከውጭ ተልኮ የተሰጣቸው መሆኑ የተነገረ ሲሆን በሰውና በንብረት ላይ ከፍተኛ ጉዳት ለመድረስ አቅደው እንደነበርም ተገልጿል። በተደረገው ጥብቅ ክትትልም የቡድኑ አባላት ለሽብር ተግባር ለመዋል የሚጠቀሙባቸው ከፍተኛ የጦር መሳሪያዎችና ለፍንዳታ ስራ የሚውሉ ተቀጣጣይ ቁሳቁሶች አብረው የተያዙ መሆናቸውም ተነግሯል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
I'm not a man.
የቀበሩ ባህታዊ በግመሃል ይጸልያል።
የሀገራችንን በግነኖች አንዱ ዋና መለያቸው ቀጣፊና ውሸታ መሆናቸው ነው። ሀፍረትና ይሉኝታ ሲባል የሰሙም አይመስልም። መለስ ዜናዊ፣ ስብሐት ነጋ፣ ስዩም መስፍን እስከ መጨረሻው ሲቀደሉ ሲዋሹ እንደነበሩ ሁላችንም ታዝበናል። የምትተዳደረው በባሌ በመለስ ትንሽ ጡረታ ገንዘብ ነው ያለችንንም አዜብንም አልረሳንም። መንግስቱ ኃይለማርያም እንኳን ሰው ዝንብም አልገደልኩ ከማለቱ ባሻገር ኃይሌ ኪዳን አስጥቶ በዚህ ስም የማውቀው ሰው የለም ብሎ ሽምጥጥ አርጎ ክዷል። በያባ ላይ እስከ ዛሬም አይን ያወጣ ውሸታቸውን እንደ ሞኝ ልብሶ መልሰው መላልሰው እያሰሙ ናቸው። ልቦለድ የፈለገ የሕይወት ታሪካችን ብለው የሚጽፉትን ማንበብ ይበቃዋል፣ ወይም ስለ አብዮትና ትግል ብለው የተከቸኩትን ማገላበጡ ይበቃል። የነበር ውሸት፣ የምስክርነት ቅጥፈት፣ የምንቆቅልሽ ድንግርግር ወዘተ፣ ሁሉም ኩንታል ውሸትን አዘል። ኮሎኔሉን ለስልጣን ሲያበቁት የነበረውን ሁኔታ ከዛሬው የግብዙ ማንነት ጋር ስናነጻጽረው አምባገነኖች ዋና ይዘታቸው እስስትነት መሆኑንም እንረዳለን። ጭምት የመሰሉት ሰይጣናም ይሆናሉ። ጸረ ሙስናንን ብለው የማሉት ሳይውል ሳያድር ሰባራ ሰንጣራውን አዳራሽ መሆናቸው ይጋለጣል። ሕዝብን ያጠግባሉ ሲባሉ ከንጎቻም አፍለኛ መሆናቸው ሳይቆይ ይጋለጣል። ኢትዮጵያ ሱሴ ብለው አደናግረው ከመቼው ፍንፊኔ ብሔሬ ብለው ጠበው ወደ ጥፋት ኮረኮንች ሲገቡም አይተናል። ኮሎኔሉ ለኢትዮጵያ የቆመ መስሏቸው እስከ ዛሬም መፍትሄ ያመጣ ይሆን ብለው ልብ የሚሰጡት አልጠፉም። አገር የሚያጠፋ ጅልነት። ኮሎኔሉ በብዙሃኑ ተሳትፎና አስተዋጽኦ ብሔራዊ መብትና ኩራቷን የጠበቀች ያስከበረች ኢትዮጵያ እንዳትኖር የሽግግርን ሂደት አሻፈረኝ ብሎ የአገራችንን ቀውስና መከራ ይኸው አባብሷል። ሕዝብ ባልወሰነበት ድንበር አካላይ ሆኖ ስንቱ ጀግና ደሙን የገበረለትን መሬት ለሻቢያ ለግሷል። ብዙዎች ዛሬም ባጉል ተስፋ በኮሎኔሉ የምርጫ ቧልት ገብተው ከመሪያ ሊጨቀዩ ተነስተዋል። ነፃና ፍትሐዊ ምርጫን በተመለከተ ምን ማለት እንደሆነ ምን መሆን እንደሚገባው ስናስረዳ ዘመን አለፈ። ከ1966 ጀምሮ ማለት እንችላለን። በመጀመሪያ በጸረ ሕገ መንግሥት መሠረት ሕዝባዊ ምርጫ ሊካሄድ አይችልም። የምርጫውም ሕግ የብዙዎቹ ስምምነት ውጤት መሆን አለበት። የምርጫ ቦርዱም ሁሉም የተወከሉበት መሆን አለበት ባንልም እንኳ ሁሉም ወይም አብዛኛው የሚስማሙበት መሆን አለበት። ዛሬ ሕዝብን ከፍታ የኮሎኔሉ ሎሌ ሆነች እንጂ የምርጫ ቦርድ ሊቀመንበር የተባለችው ሰው በ1997 ዓ.ም ከአገር ወዳድ ድርጅቶች ጋር ሆና ነፃ የምርጫ ቦርድ ብላ ተሟጋጅ ነበረች። ዛሬ ግን የጠባብ ብሔረተኛው ኮሎኔል አጃቢ ሆና በአዘዛት መሠረት ፈቃድ ዕውቅና ሰጥተው ከለከልኩ ስትል እየተደመጠች ነው። በዚህ ቧልትና ወያኔያዊ ምርጫ መሳተፍ ስህተት ከመሆኑም በላይ ኢትዮጵያን ሊያወድሙ ለተነሱ ዘረኞች ሙሉ ድጋፍ መስጠት በመሆኑ ከክህደት ቢፈረጅ ይገባዋል። የቀበሮ ባህታዊ በግ መሃል ይጸልያል፣ ያውም ሊመሳሰል ሳይቃጣ የተባለውን ማስታወስ ይገባል። ሊቦጭቅ ጥርሱን አሽሎ በግነት ሱሴ ነው ይለናል። ስለ በግ ውዳት እያቀረበ ወይም ቅኔ እየዘረፈ ጠቦቶችን ሳይቀር ይፈጃል፣ ይቀረጥፋል። ታዲያ እረኛና በረት ጠባቂ መሆን የሚገባቸው ሚናቸውን ረስተው የቀበሮ ተባባሪ ሆነው ከተገኙ አንድም በግ ባይተርፍ መደነቅ አይገባም። ማለትም ሕዝብ በጮሌዎችና ዘረኞች ሳይደናገር ለሀገሩ ዘብ መቆም አለበት ማለት ነው። ቀበሮን ከበግ መሃል ማራቅ፣ ቀበሮን አጥፊ ተኩላ ብሎ ማጥቃት። ያፓ ሳይደናገርና ሳያወላውል ለኢትዮጵያ ጸንቶ በመቆየቱ በጨቋኞችና ዘረኞች የምርጫ ባልት ሊካፈል መቼም ቢሆን መች ዝግጁ ሆኖ ባለመገኘቱ የአገር ጠላቶች ሁሉ ሳይሳሱ ዘምተውበታል። ዛሬም እያጠቁት ናቸው። ለድርጅቱ ይህ ጸጋና ኩራት እንጂ የሚያሸማቅቅ አይደለም። ጋንዲ የሆነ ሳይሆን ኢትዮጵያዊነቱን አስቀድሞ ነው። የወያኔ ሸንካላ ቀጥረኞች ትላንትም ዛሬም ድርጅቱ ጸረ አማራ፣ ትምክህተኛ፣ ጸረ ምኒልክ፣ አግራፍ ግንጣይ ወዘተ ነበር ብለው ሊወነጅሉ ሲንፈራፈሩ የታዘብነው ነው። ድርጅቱ ግን ስሙም ሆነ ግብሩ ኢትዮጵያዊና ህዝባዊ እንደሆነ ለዘመን ቆይቷል። ሌባ ሚዛን ሆኖ ለግማሽ ቀንም አልተገኘም። ለህዝብና ለሀገር የገባነውን ቃል ኪዳን ለአንዳስታም ለሆድና ፍርፋሪ ብለን ረስተን አናውቅም። እስቲ ሌሎችም እንደኛ አፋቸውን ሞልተው ይህን ለማለት ድፍረቱም ሐቁም ይኖራቸው። አገራንን ትግላችን ተፋጥሞ ይቀጥል። ኢትዮጵያን ከፍጅትና ጥፋት ለማዳን እንተባበር። ኢትዮጵያ አንድነቷን በትግል ታስከብራለች።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ለስራ ቅጽ 46 ቁጥር 2 ታህሳስ ጥር 2013 አመተ ምህረት። ወጣቱ ዛሬም ለሀገሩና ለወገኑ ቤዛ ነው። ኢትዮጵያ ሀገራችን ረጅም ታሪክ፣ የራሷ ፊደል፣ የራሷ የዘመን አቆጣጠር፣ የራሷ ፍልስፍናና የስነ ጽሑፍ ዘይቤ ቅኔ፣ ከሌሎች ለየት ያሉ የበዓላት አከባበር ልዩ ያሬዳዊ ዜማ፣ ጥበብና ኪነ ጥበብ ባለቤት ከመሆኗን በተጨማሪ ብዙ ጀግኖች ያፈራች አገር ነች። እነዚህን ታላቅ ጸጋዎች መሰረት አድርጋ በእድገት ጎዳና ወደፊት መራመድ እንዳትችል የውጭና የውስጥ ፈተናዎች በዚያው ልክ እንቅፋት ሆነው ሲፈራረቁባት እንደቆዩ ቀደም ያለው ታሪኳ ይመሰክራል። የቅርቡን ስናይ ደግሞ ኢትዮጵያ ከአምባገነን አገዛዝ አዙሪት መውጣት ባለመቻሏ ግፍና በደል ትውልድ ተሻጋሪ ሆኖ ቀጥሏል። ይባስ ብሎ ላለፉት 30 ዓመታት ከወራሪ ጠላት ባልተናነሰ ከውስጥ በፈሉባት ዘረኞች እጅ የወደቀችበት፣ ህዝቧ የዜግነት መብቱን የተነፈገበት፣ የሰብአዊ መብቱ የተረገጠበት፣ ተነግሮ የማያልቅ ግፍና ሰቆቃ የሚቀበልበት፣ ዳር ድንበሯ የተደፈረበት፣ ባህር በሯ የተዘጋበት፣ ብሔራቸው ከገዢው ፓርቲ ከፓርቲ ብሔር ውጭ ያሉ ዜጎች በተለይም አማራውና ኦርቶዶክስ ክርስቲያኖች ላይ ታይቶ በማይታወቅ አረመኔነት ፍጅት የተካሄደ ከመሆኑም በላይ በስልጣን የተቀመጡ ጥቂት ቀመጥሎች አንጥራ ሀብቷን ተቀራምተው የዛሬውን ብቻ ሳይሆን መጪውንም ትውልድ እዳወራሽ ሲያደርጉት እናያለን። ይባስ ብለው ኢትዮጵያ እንዳገር እንዳስቀጥል ቋንቋን መሰረት ባደረገ የብሔር ፌደራሊዝም ሸንሽነው አገራዊ ህልውናን ተጋፍተው ጥርዝ ላይ አድርሰዋታል። በዚህ ተከታታይ ያገር ክህደት ወንጀል ግንባር ቀደም ሰለባ የሚሆነው ደግሞ ብዛቱ ከሀገሪቱ ህዝብ 70 እጅ በላይ የሆነው ወጣት በመሆኑ ተስፋና ጨለማ ያዘለ መጻይ ጊዜ እንደሚጠብቀው መገንዘብ እንገደዳለን። ወጣቱ በሀገሩ የመኖር መብትም ሆነ የሥራ ዕድል ተነፍጎት መንገድ ላይ አዳሪ ያደንዛዥ እጽና የዘቀጠ ባህል ሰለባ ከመሆኑም በላይ በስደት የበረሃና ያሰነባሪ ቀለብ በመሆን በአረቡ ዓለም ለከፋ ዘረኝነትና ባርነት በመጋለጥና በዚያ በሚገኙ እስር ቤቶች በገፍ በመታጎር በድብደባ በረሃብና በእርዛት እየተሰቃየ ይገኛል። ኢትዮጵያ ከራሷ የወጣ ጠላት እንጂ የራሷ መንግስት የላትም የምንለው እንዲሁ በከንቱ አለመሆኑን በመቶ ሺዎች የሚቆጠሩ ተፈናቅለው በየሜዳው የወደቁ ዜጎቿና ተሰደው በባዕዳ እጅ እየተሰቃዩ ያሉት ወጣቶች ይበልጥ ይረዱታል። ከዚህ ሁሉ በወገኖቻችን ላይ እየደረሰ ባለው መከራ የባሰ የሚሆነው ደግሞ ለዚህ ሞልቶ ለፈሰሰው ለወገን ግፍና ሰቆቃ ጎልቶ የሚታይ ቁጭት አለ ብሎ ለመናገር ማስቸጋሩ ነው። አገርን በነጻነቷ የምንኮራባትን ያህል በመከራዋ የምንሸሻት ባለመሆኑ እያንዳንዱ ትውልድ በጊዜው ለገጠሙት አገራዊ ጥያቄዎች በሚቻለው ሁሉ ምላሽ ሊሰጥ የራሱን ታሪክ ሊሰራ የትግል ተመክሮውን ለቀጣዩ ሊያስተላልፍና አሻራውን ሊተው ይጠበቃል። ያያሉን የጣሊያን ፋሽስት ወራሪ ዘመናዊ የጦር መሳሪያና የመርዝ ጢስ ተቋቁሞ ነጻነትን ከመቀዳጀት በላይ የከበደ የትውልድ ፈተና የለም። ሆኖም የከኛ አቅም በላይ ነው ሳይል ለነጻነቱ ታግሎ አሸነፈ እንጂ ሲ ማይስትሮ እሺ ጌታዬ ብሎ አልተንበረከከም። የ1960ዎቹ ህይወቴን ለአገሬና ለህዝብ ያለው ትውልድም ይህንኑ የጀግንነት ቅርስ ነበር የወረሰው። ያንድ አገር ቀጣይነት ልማትና እድገት የሚለካው አገሪቱ ባላት ሀብትና ንብረት ብቻ ሳይሆን መልካም እሴቶቿን ተረክቦ ለቀጣዩ ትውልድ ማስተላለፍ የሚችል ለቀጣይ አገሪቷ የእድገት ጎዳና ራዕይ ኖሮት ወደ ላቀ ደረጃ እንድትደርስ የሚሰራ ለዚያም በጽናት የሚቆም ትውልድ ሲኖራት ነው። ይህ በመሆኑ ነበር ያ ትውልድ እስካንገቱ የታጠቀውን ወታደራዊ አገዛዝ ያለቦታው ገብቶ ረግጬ ልግዛችሁ ሲልና ለህዝቧ የተበላሸ ራዕይ ሲያስቀምጥ የለም ያለው። ለአገሪቱ የወደፊት እድገትና የዴሞክራሲያዊ ትውልዱ ያለው ራዕይ ጠንካራና ዘላቂ ስለነበር ነው በቆራጥነትና በህዝባዊ ወኔና ክብር ፋሽስቱን ደርግ ብርክ ያስያዘውና በምትኩ ህዝባዊ ዴሞክራሲያዊ መንግስት ይመጣ ዘንድ ይታገል የነበረው። ለዚህም ነው አገር በታኝ ጠባቦች ስልጣን ከመያዛቸውም በፊት ሆነ ስልጣን ከያዙ በኋላ አገር መበተን የኢትዮጵያውያን ታሪክና እሴት አይደለም፣ አገራችን ሉዓላዊነቷና አንድነቷ አይነካም አትበተንም የሚል አቋሙን አጽንቶ ከአባቶቹ በወረሰው ወኔ የተጋፈጣቸውና የታገላቸው አሁንም የሚታገላቸው ወጣት ትውልድ በአጠቃላይ ሲታይ ከተለያዩ የህብረተሰብ ክፍል የወጣ እንደመሆኑ ሁሉ የህብረተሰቡ ታሪካዊ ባህላዊና ስነ ልቡናዊ ትስስር የወቅቱ ተጨባጭ ሁኔታዎች ነጸብራቅ ነው ማለት ይቻላል። ከዚህ በተጨማሪ በትምህርት ገበታ ግንኙነቱ ነገሮችን ለማወቅ لما تجيكنا لما مرمر أقات عميو يفقد اللتال بزيهم كعبزانيو يهبرت سبكفل يتشعر أقات عمي لاي مقنيتو تبكس هايل اندمهونو أدس رأي أدس تصفى أدس نقر نافاك إنا لوتن يمشام نو بهبرة سبوست يمتايون بدلنا يفتهم الزابات أسكردمو سلم الردة بهزب بدل كوچال لتقلم ينساسال هبرة سبو ينقون يتشالي يلوت قدانا يايزن دك أدمو بمستلف يتقلن قفت كماش لمهون قرطين ينتو سلال لهم أغرنا وغن كوتاتو بزو يتبقال إتبيا لذيكو تشابتشا سايحون لنس أنتا تشو يميبوا قويا لمسبوش عرعايهونو يتنانت عربينيانا لوغن تشو سبعوين ديمقراطيا ويمبت مكبر أنغتون يفتاو كتاي تولد أغر نج يسلساو تشو تولد يتاقل لتزباوي منغست بفاشستاوي أغزاز بيچان أغفم يانسا تشو هزباوي تياكي وچ زاريم ملتيا لغنيو وقتاوي مفكروش ناچو يتقلو ألفانا أوميغا يهونو يمهبراوي فتهن يأكل النتياك إن يه اون انديهون بتدرقو تقل كتكابتو تمكرو كتايو تولد دي مربزن تالاك كرسون تتولد ألفوال يوتا الدراوي جنتاو كادريوش وياني مهونة السون يتسكوتية تسلجوشو ين تاريخاوي حديد لمسبر يالفتاروت يوشت ترقت باينورم بدم يتس عفا تاريخناونا بمنم عينت چاچاتا يميوات عيونم دم يتاوكاو اتيوبيا برجم زمن تاريخوا كمالستنيا اسكهلونا انتفتاتاين چگروش جت مواتال يمان النسوة مقلش عيونوت قررات زيگوشوام بهاگر لإلنانا بنسان نتا شولا يمتا ما ننياو نمتقات ويم يوزت شقر اندي يامتاتو تقافتاو نسان نتنا كبروان تبقاو اسكتالوا تنجي بارنت تولد تشاقرو لنجوشونا يلج لجوشون دي ترف الفقادوم يزي عمتاون يزي سكمال لسوان بيل يك اموتن المرتوم بتمساساي كنتوشن فتم يتاريكنا درا البلوم بزي عقري تاريكوام قدم مسيل تنستوين برو حيالان عقبرو تاكشون باينفقواتم كإندوستريا بيوت بوهالا افريكان اندقر چاتك فافلو بك اني قزات يتكرامتو حيالان اقرات اتيوبيان بك اتتاك اني قزات سر ماسقبات يميتشال عالم هونون سيردو ترسنك سوبات بزوريا تنقل سيات انستنو قويتوال يوست طالات يببت ساتن ديلو يساون ليش دكمت بمساريا مقدر اي تشالم منا بزوكو عن قوات شمينا قروبات مسلمنا كريستيانو اندي يمنتا شو تكبابرو تبابرو نا توالدو لزمنات بسلام يمينو روباتن بچنيا اگر كفافلو لما داكم يراسوان كهاريبان دوش بغنزب خيرات دراشتو يليل من النتنا تاريك أفاق قفو بسمين النادبو تغنطا حيلاتن بنسعو تشيشفان أثنى السباد يافريكا بتريم كسهارا بتا تشارلو تاغروش يتفطرو هب يمعراباويان بلسقنا مسارت بموانو يكابابيو أغرات يهب تاتشو تتاكامي يهونو اللت بلسقنا تشو يميابك اللت موانون النسوم لأستباب بلوت يمايشلوت حقناو بموانوم بتلمدو يكني جوج كفاف لغزا تاكتيك غوسان كغوسا حيمانوتن كحيمانوت بمغاچتنا كقني جوج يباسو ارمني امباغننوتين ود سلطان بمامطات يتمارو خايل امراچون تولد بماشماقت يراسو سايحون يسواغر اندياله ما ود سدس گفتو يدغت برن بمسكافاچو ليلا انطرا حبتون زرفو يبعدانن بانكوچ يادلبالو تبابر يمبقباتشو غوربيت اغرات ارس برس بما قاچتنا بمساس سلووت رتداكمو كبدرنا يدهنت ازوريت اندايوتو يادرقواتشوال يننو اسكفيا قزاز يميدقوموت بعدان ملسو يننو يتبدل هزبراسون ممرات اندمايش لادرقو يسالكو بطال ይህን መሰሉን የቅኝ ገዢዎች የማራኮት ስልት ነው የኛዎቹ ሚሽነሪ ሰራሽ ነፃ አውጪዎች አንዴ ምኒልክን ሌላ ጊዜ አማራውን ጠላት አድርገው የቆሙት። ስለዚህ አገራችን ዛሬ የደረሰችበትን ውስብስብ ሁኔታ በቅጡ ለመረዳትና መውጫ መንገድን ለመቀየስ ለዚያ በቃተን መነሻ ምክንያት መቃኘት ተገቢ የሚሆነውም ለዚህ ነው። ከሁለተኛው የጣሊያን ወራሪ ሽንፈት ማግስት ንጉሱ ከአምስት ዓመት የእንግሊዝ አገር ቆይታቸው በኋላ አገር ገብተው ወደ ንግስናቸው ሲመለሱ መዲናዋ ላይ በስማቸው አንድ አውራ መንገድ የሰየሙላቸው የወቅቱ የእንግሊዝ ጠቅላይ ሚኒስትር በጣሊያን ጦር መሪዎች ጦር ላይ የጦር ወንጀል ክስ እንዳይከፍቱ አድርገው ነበር። በኢትዮጵያ ወዳጅነት ከማይታሙት ምዕራባውያን መሪዎች አንዱ ነበሩና ንጉሱ ለስልጣናቸው ዋስትና ሲሉ በሚስጥር የገቡባቸው ሌሎች ተመሳሳይ ውሎች ሊኖሩ እንደሚችሉና አንደምታቸው ለሀገር እንደማይበጅ በወቅቱ የተጠረጠሩትን አርበኞች ባገለለ ለጣሊያን ያደሩትን ባካተተ ንጉሱ ስልጣናቸውን አደላደሉ። ኢትዮጵያም ከደብረ ታቦር ጀምሮ እስከ ደቡብና ምዕራብ ግዛቷ በሃይማኖት ሽፋን ለሚሰልሉ የክፍፍል ችግኝ ለሚተክሉ የፕሮቴስታንት ካቶሊክ ሚስዮናውያንና ምልምል ፒስኮሮች በሯ ክፍቱን ተለቀቀ። የባዕዳንን ቋንቋ ወግ እምነትና ታሪክ አጉልቶ የኢትዮጵያ የሆነውን የሚያደበዝዝ የትምህርት ስርዓትም አብሮ ተዘረጋ። ይህን የትምህርት ስርዓት እንዳለ ተቀብለን በስራ ካዋል ነው ለአገሪቱ አደጋ እንደሚኖረው ቀድመው ያስጠነቀቁት የመጀመሪያው የትምህርት ሚኒስትርም ወዲያውኑ ተነስተው በሌላ አገልጋይ እንዲተኩ ሆነ። የዜጎቿ አገር ወዳድነት በማንነታቸው ኩራትና ለነጻነታቸው አይበገሬነት ቀስ በቀስ እየተሸረሸረ ሄዶ የራሳችን የሆነ በቅጡ ሳይታወቅ የባዕዳንን ታሪክ ማነብነብና የራሱን ቋንቋ ቀላጥፎ መናገር የእውቀት መለኪያ ሆኖ መታየት ጀመረ። ይህ በሚሆንበት ወቅት ብዙ የአፍሪካ አገራት በቀኝ አገዛዝ ስር እየማቀቁ የነበሩበት በደቡብ አፍሪካ በሞዛምቢክና በኢያንስሚዝና ዚምባብዌ ዘረኛ አገዛዝ ብዙ ግፍ የሚፈጸምበት በሌላ በኩል ደግሞ በቀኝ አገዛዝ ሲማቀቁ የነበሩ የአፍሪካ አገራት እንደነ ኮንጎ፣ ናይጄሪያ፣ ሶማሊያ፣ ሴኔጋል፣ ሱዳን፣ ቻድ፣ አይቮሪ ኮስት፣ ካሜሩን፣ ጋቦን፣ ማዕከላዊ አፍሪካና ሌሎችም ነጻነታቸውን ከብሪታንያና ፈረንሳይ በመላቀቅ ተቀዳጅተው ነበር። የጸረ ቅኝ ግዛትና አብዮታዊ እንቅስቃሴ በዓለም ላይ እየተበራታ የመጣበት ቀደም ሲል በሶቪየት ቀጥሎም በቻይና የተካሄደው አብዮት የትግል መነሳሳትን የፈጠረበት ሁኔታ ነበር። የኩባው ባቲስታ ተወግዶ በነካስትሮ ድል መጠናቀቁ የወጣቱን ቀልብ የሳበው የቼጉቬራ ዓለም አቀፋዊ አርበኝነት ካምቦዲያውያን አገራቸውን ከፈረንሳይ ቅኝ አገዛዝ ቀጥሎም ቪየትናማውያን እንዲሁም ከሰሜን ቪየትናም ፈረንሳይን ያስወጡበትና በአልጄሪያ ጸረ ቅኝ አገዛዙ ትግል የተጠናከረበት ወቅት ነበር። ስለዚህ በዓለም ዙሪያና በአካባቢው አገሮች ይካሄዱ የነበሩ የነጻነት እንቅስቃሴዎችና አብዮታዊ ለውጦች ተወደደም ተጠላ እንደ ሌሎቹ አገሮች ኢትዮጵያም ውስጥ በነበሩ እንቅስቃሴዎችና የለውጥ ጥያቄዎች ላይ የማይናቅ ተጽዕኖ ነበራቸው። አገራችንም ከዚህ ሁለንተናዊ የለውጥ እንቅስቃሴ ውጭ ሆና የምትታይ ልዩ ደሴት አልነበረችም። ወይም ደግሞ በግራ ሳይሆን ለምን የቀኙን መስመር አልያዘችም ብሎ ያዙኝ ልቀቁኝ ማለት አይቻልም። አንድ ትውልድ በዘመኑ የወደፊት ተስፋና የለውጥ ራዕይ ሊኖረው ይገባል። በትውልድም ሆነ በታሪክ ፊት የሚያስጠይቀው ነገር ቢኖር ሁለቱንም ካጣና ምንም ሳይሆን እንዲሁ ምድሪቱን አጣቦ ካለፈ ብቻ ነው። በሀገራችን ትውልድ ቴዎድሮስን ሳይሆን ቸርችልን፣ የነ ያሬድን ሳይሆን የነ ሞዛርትን፣ ዘርአ ያዕቆብን ሳይሆን የነ ስፒኖዛን ወይም ፕሌቶን ላሊበላን ሳይሆን የሮማን ኢምፓየር የስልጣኔ መስፈርቱ አደረገ። ይሲባል የሌሎች ባለም ላይ ያሉ የፍልስፍና የባህላዊና የስልጣኔ ቅርሶች እንዲሁም የታዋቂ ግለሰቦችን ታሪክ አንብማርባቸው ለማለት አይደለም። ያገራችንን ጥለን እነዚህን ማስቀደም ሲሆን ነው ችግሩ። ዕውቀት የስልት የሂሳብ ጥቅምን መፍጠሪያ ሆነ። ዘመናዊነት ከአገር በቀሉ ይልቅ በውጭ ያናኗር ዘዬ በመቃኘቱ በአገሪቱ ማንነት ላይ የተደባለቀ ተጽዕኖ ፈጠረ። ያገራችን ቁልቁል ጉዞም በዚያው ልክ ቀጠለ። የዘውዱ አገዛዝም እስካለ እድሜውን በማራዘም ገዝቶ ለማለፍ እንጂ መጪው የአገሪቱ ዕጣ ምን ሊሆን እንደሚችል ደንታ አልነበረውም። በወቅቱ የመሬት ጥያቄ መሠረታዊ ቦታ ሊይዝ የቻለው ከዘጠና እጅ በላይ የሚሆነው የኢትዮጵያ ሕዝብ በገጠር የሚኖርና ኢኮኖሚያዊ ተግባሩ ከዚህ ጋር የተያያዘ በመሆኑም ነበር። እርሻ የአገሪቱ ኢኮኖሚ እምብርት እንደመሆኑ መጠን በመሬት ይዞታ ላይ የሚደረገው ለውጥ በኢኮኖሚ ውድገት ላይ አዎንታዊ ውጤት እንደሚያመጣ በጊዜው ብዙ የተባለለት ጉዳይ ነበር። እጅግ ኋላ ቀር በሆነ የግብርና መሳሪያዎች ታግዞ የሚሰራው ገበሬ ኑሮው ከዕለት ዕለት እየደቀቀ በድብቅ ረሃብተኛ የሆነበትና አስከፊ የባላባት ሥርዓት የሚሰቃይበት ልጆቹ በለጋ ዕድሜያቸው ትምህርት ቤት ሳይሆን ለረኝነትና ግብርና ሥራ ይገደዱ ነበር። ደገኛው ያለመጫሚያ በቁር ቆለኛው በሐሩር የሚሰቃይበት ከሚወለዱት ሕፃናት ከሀያ እጁ በላይ አምስት ዓመት ዕድሜ ሳይደርሱ ይሞቱ የነበረበት ሠራተኛው በዘረኛ የባዕድ ኩባንያዎች እጅ መብቱ ተገፎ የሚበዘበዝበት ተመራቂው ያለ ዘመድ ሥራ የማያገኝበት ፍርድ ቤቱ ድሃውን ሕዝብ በአስርና አስራ አምስት ዓመት ቀጠሮ የሚያጉላላበት ይባስ ብሎም በሙስና የዘቀጠበት አስከፊ በነበረው የመሬት ስሪት ጭሰኝነትና የመሬት ግብር ከአቅሙ በላይ የተጫነበት በብልሹ ሹማምንት ግድየለሽነት ደጋግሞ በሚከሰት የረሃብ አደጋ ገጠሬው በገፍ የሚያልቅበት ከረሃብ ሸሽተው ወደ መናገሻ የመጡትን አርሶ አደሮች ከዋና መንገዶች ርቀው የተጣሉበት በአንድ በኩል በንጉሱ ዙሪያ የነበሩ ጥቂት መሳፍን መኳንንት ቢሮክራትና አቀባባይ ከበርቴው ደግሞ ከአገርና ሕዝባቸው ተነጥለው ከሌላ ዓለም የመጡ መስሏቸው በሕዝብ ላይ ሲንደላቀቁ አብዛኛው ሕዝብ ደግሞ በገዛ አገሩ ባይተዋር ሆኖ ቡትቶውን ተከናንቦ ተንቆና ተረግጦ ይኖር ነበር። እነዚህ ጉልህ ሆነው የሚታዩ ሁለት የአገሪቱ ተቃራኒ ገጽታዎች ነበሩ። በተጨማሪ ሌሎችንም አስከፊ የነበሩ የወቅቱ ጉዳዮች በቅርብ ላጤነ አገሪቱን ቆይቶ የገጠማት ችግር ዱብዳ እንዳልነበር በቀላሉ ይረዳል። በመሆኑም በንጉሱ ላይ የነበሩ ምሬቶች እየተባባሱ ሄደው በብቸና በባሌ በደራሳ በሰሜንና በሌሎች የአገሪቱ ክፍሎች የገበሬው አመጽ የተጀመረበት የምድር ባቡርና ወንጂ ስኳር ሰራተኞችም በነ አበራ ገሙ መሪነት በማህበር የተደራጁበትና ለተሻለ ክፍያና የሰራተኛ መብት መከበር የሥራ ማቆም አድማ የጀመሩበት ወታደሩ የደሞዝ ጭማሪ የጠየቀበት በኤርትራ ሕዝብ ላይ የታቀደውን የራዛ ፕሮጀክት የተቃወመበት የኮሪያ ዘማቾች በብልሹ አስተዳደር በተወሰደባቸው ገንዘብ ተቃውሞን የተቀላቀሉበት ወዘተ ውስጥ ለውስጥ ሲብላሉ የነበሩ ብሶቶች ወደ አደባባይ የወጡበት ሁኔታ ነበር። ባጭሩ የአገራችን ፖለቲካዊ ማህበራዊና ኢኮኖሚያዊ ሁኔታ እየከፋ መሄዱንና ሕዝብ ለውጥ መፈለጉን ንጉሳዊው አስተዳደር ልክ እንደ ተራ ጉዳይ ቦታ አልሰጠውም። እነዚህን ሁኔታዎች ቀደም ሲል የተረዱት አገር ወዳድ መኮንኖች በ1953 ዓመተ ምህረት ወርሃ ታህሳስ ላይ ማንም ሊያስብ እንኳ ያልደፈረውን ጉዳይ ነበር ለአደባባይ ያበቁት። በጊዜው ተራማጅ የነበሩ የክብር ዘበኛ መኮንኖች በተለይም እንደ ገርማሜ ንዋይና መንግስቱ ንዋይ አይነቶች ያገራቸው ኳላ ቀር መሆን አሳሳቢ እንደሆነ የተረዱ መኮንኖችና አርበኞች አገሪቱ ወደፊት እንድትራመድ ማነቆ የሆነው ባላባታዊ አስተዳደር ተወግዶ በቦታው ህገ መንግስታዊ ንጉሳዊ አገዛዝ መተካት ማለትም ለክ በቻፓንና እንግሊዝ እንደሚታየው ንጉሱ ርዕሰ ብሔር ሆኖ ስልጣን ግን በፓርላማው እጅ ለማድረግ ነበር። በታህሳስ 1953 ዓ.ም ተመረጠ። በሁለት ወንድማማቾችና በነ ወርቅነህ ገበየው ጀነራል ጽጌ ዲቡ ባየ ጥላሁን የተመረራና ተሳካ የተባለው መፈንቅለ መንግስት ሙከራ ጦር ሰራዊቱን ከክብር ዘበኛው ጋር በማጋጨት አሜሪካኖች ሊያከሽፉት ችለዋል። እኒህ አገር ወዳድ መኮንኖች ተቀማጥለው ከሚኖሩበት ህይወታቸው አገራቸውን ወገናቸውን በማስቀደም በአደባባይ ተሰቅለው ውድ ህይወታቸውን መስዋዕት አድርገዋል። እንደ ቀደምት ወጣት አርበኞች እንደነ አብርሃ ደቦጭ፣ ሞገስ አስገዶም፣ ሐኪም ወርቅነህ ሸቴ ከሴት ወጣት አርበኞች እንደነ ሸዋረገድ፣ ከበቡሽ፣ ፋንታይ ወዘተ የኋለኞቹም በጀግንነት ለሀገራቸው ተሰውተዋል። ለመጪው ትውልድ የሀገር ወዳድነትና ጀግንነት አርአያ ሆነዋል። የማይደፈር ይመስል የነበረው የንጉሠ ነገሥቱ ኃይል ሊገሰስ ሊደፈር እንደሚችልም አሳይተዋል። ላመኑበት ዓላማ ያዋጣላሉት ግብ ራሳቸውን አሳልፈው ሰጥተዋል። ለንጉሱ ግን የኩኔታ እንደማስጠንቀቂያ አልሆነላቸውም። የሥራቱ አደግዳጊዎች ይህን ታላቅ የለውጥ አሻራውን ትቶ ያለፈ ታሪካዊ እርምጃ የታሳስ ግርግር በሚል አጣጥለው ታሪክን ሊያድበሰብሱ ሞክረዋል። ዛሬም ይህንኑ ብረዛ የሚያስተጋቡ አሉና በዚህ አጋጣሚ ይብቃችሁ ይቆም ሊባሉ ይገባል። በዚህም ተባለ በዚያ የተጀመረውን ቅስቀሳ ከላይ የተዳፈነ ቢመስልም ውስጥ ውስጡን ስር እየሰደደ ነበርና ብዙም ሳይቆይ ወጣቱ ትውልድ የትግል አርማውን አነሳ። በ1957 ዓ.ም ተመረጠ። የዩኒቨርሲቲ ተማሪዎች የመሬት ላራሹን ጥያቄ ይዘው ሰላማዊ ሰልፍ ወጡ። በ1959 ዓ.ም ተመረጠ። የተማሪዎች ማህበር እየተጠናከረ በመምጣቱና በየጊዜው ሰላማዊ ሰልፍ መካሄዱና ጸረ ኢምፔሪያሊስት ጸረ ቀኝ አገዛዝና ጸረ ዘረኝነት ዓለም አቀፋዊ አቋም እየያዘ በመምጣቱ የተደናገጠው የአጼ ኃይለ ሥላሴ መንግስት ሰላማዊ ሰልፍ ለማድረግ በቅድሚያ መንግስትን ስለማስፈቀድና አደገኛ የመሰሉትን ተማሪዎችም ለሶስት ወራት አግቶ የሚያስር ለመሆኑ ህግ አወጣ። ነገር ግን ይህን እገዳ በመቃወም ተማሪው ሰላማዊ ሰልፍ ወጣ እንጂ መንግስትን ለመቃወም የመንግስትን ፈቃድ መጠበቅን ለመሰለው መጃጃል ቦታ አልነበረውም። ብዙዎች ቢታሰሩም የሁለተኛ ደረጃ ተማሪዎች የትግል አጋርነታቸውን ስላሳዩ የታሰሩት በሙሉ ተፈቱ። በ1962 ዓመተ ምህረት የተማሪው ማህበር ቀስ በቀስ ስርዓቱን ወደ መጠየቅና ወደ ትግል የተሸጋገረበት ዘመን ሆነ። በነ መንግስቱ ንዋይ የተከፈለው የመስዋዕትነት ጽዋ በነ ጥላሁን ግዛው ተደገመ። በ1962 ዓመተ ምህረት ጥላሁን ለምን ሞተ በሚል ያስተጋባው የተማሪዎች ጥያቄም የትግል ችቦ ሆኖ አበራ። ተደራጅቶ የመታገልን አስፈላጊነት አበክሮ አስተማረ። ታሪካዊው የነ መንግስቱ ንዋይ እንቅስቃሴም በቀጣይ ብሩህና ሞታይፈሬው የነጥላውን ግዛው ወጣት ትውልድ ተተካ። ፊውዳላዊው ስርዓት እጅግ ኋላ ቀርና መለወጥ እንዳለበትም በተራማጅ ምሁራን መካከል ሙሉ በሙሉ ሊባል በሚችል ደረጃ መተማመን ነበር። በ50ዎቹና በ60ዎቹ ዓመታት መሬት ላራሹ በሚል አብይ መፈክር በወቅቱ የትምህርት ዕድል ያገኙትና አይናቸውን የከፈቱት ተራማጅ ምሁራን ያርሶ አደሩ በደል ስለተሰማቸው፣ ስቃዩ ስለቆጠቆጣቸው፣ ችግሩ ስላመማቸው ስር ነቀል የመሬት ይዞታ ለውጥ እንዲደረግ፣ መሬት ላርሶ አደሩ እንዲሆን፣ مريد لا رشوبا بالمفكر برتو تقل أكاي دوال بزيهم بزوج تاسروال تاقزوال تقرلوال بزو مسوعات النتنم كفلوال عندهم سراتينيو تماري الناس تماريو عربينيو والتدرو تاكسينا جو سايكر باندم ونبالي لامل يزودو سرات لا ينبرون تقاومو إزو إيثان السبتنا للوت يعلون في اللاغوت ياسا يبت وك نبر والتاتو مهور كاقر الفو بالماك كف درجة تقلوني استباب بربت يمري الله راشو تياكي أبي تياكي أدرقو يوتابت وك نبر بتوسنو والتات مهوران مرينت بمستر تسباس بو سيصف سيوياي تناس سيكايد سياد درجنا سيد درج يكو يو انك سكاسي زمناوي يبوليتيكا بارتيا قواقوا مبت تقلو كاينفرستي كتر قبيا الفو دولتنيا درجات ورتبيتو كيتا زامة تبت بلوم يبزوان مهبراتن مهنة يهزبن دقافي جاقن يمت تبت درج علي نبر سلزي يكاتيتو شيزت ايمتو سلساس الدست ابيوت قبتاوي نبر يميلو مكراكاريا አጠቃላይ አብዮታዊ ሁኔታዎችን አስቀድሞ ማየት የተሳነው የሚመስለው ለዚህ ነው። አረጅ አንቀጥቀጥ የነበረው የካቲት 66 አብዮት የተወለደው ያጻይለ ስላሴ መንግስት አልደፈርም በሚል ትኩረት የነሳቸው ቅራኔዎች ተከማችተው መፈንዳት በጀመሩበት ወቅት ነው። ወቅቱ የመሬት ላራሹ ጥያቄ አገራዊ ጥያቄ ሆነበት። የንጉሱ አስተዳደር ፍጹም ከህዝብ የተነጠለበት የብዙሃኑ አስከፊ ድህነትና የፍትህ ጦት ህዝብን ያስመረረበት ወገኖቻችን በረሃብ እያለቁ የጥቂት ባላባትና መኳንንት የቅንጦት ኑሮ ቅጥ ያጣበት የህዝብ ቁጣ ካፎት ይወጣበትና የስርዓት ለውጥ አይቀሬ ሆኖ የታየበት ጊዜ ነበር። ተማሪው አስተማሪው ገበሬው ሰራተኛው ወታደሩ ታክሲ ነጂ ወዘተ ቆርጦ ተነስተው ያጼ ኃይለ ስላሴ መንግስት እንዲወገድና ህዝባዊ መንግስት እንዲቋቋም ዘንድ ህዝባዊ አብዮት ያካሄዱበት ታሪካዊ ወቅት ነው። ወቅቱ በኢትዮጵያ ታሪክ የመጀመሪያው አብዮት የተካሄደበት ከመሆኑ በተጨማሪ ህዝብ ታግሎ ያገኘውን ድል ባልጠበቀው ኃይል እየተነጠቀ የነበረበት ጊዜ ነበር። በወቅቱ ትግሉ ከኢትዮጵያ ተማሪዎች እንቅስቃሴ አልፎ የትግሉ ማዕከል ሆኖ ሊመራ ሊታገልና ሊያታገል የሚችል የመጀመሪያው ዘመናዊ የፖለቲካ ፓርቲ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ሀፓ ገና የተመሰረተ በመሆኑ የተፈጠረውን የስልጣን ክፍተት ለመሙላት የሚያስችል ድርጅታዊ ጥንካሬ ገና አላገኘም ነበር። ይሁን እንጂ ፓርቲው በወቅቱ ሁሉንም የሚያሳትፍ የሽግግር መንግስት ለመመስረት የጊዜያዊ ህዝባዊ መንግስት ይቋቋም የሚል ጥሪ በማስተጋባት የፖለቲካ እስረኞች እንዲፈቱ የዴሞክራሲ መብቶች ያለ ገደብ እንዲከበሩ ወዘተ በጽኑ ታግሏል። ሆኖም የነበረውን የስልጣን ክፍተት በመጠቀም ወታደሩ አብዮቱን ባደሃሪያን እንዳይቀለበስ ለመጠበቅ በሚል ሰበብ ስልጣኑን ከህዝብ ነጠቀ። ቀጥሎም ከአምስት አመት በኋላ ወደ ወታደራዊ ሰፈራችን እንመለሳለን ሲል ዋሸ ቀላመደ። ሀቆ ግን እንኳንስ ሊመለስ 17 አመት ሙሉ በህዝብ ላይ ሽብር ከፍቶ አንድ የተማረ ወጣት ትውልድ ጭዳርጎ አገራችንን ለጸረ ኢትዮጵያ የብሔር ጽንፈኞች አመቻችቶላቸው ሄደ። ያ የተረበሸ ኮሎኔል ባንድ ታሪካዊ አጋጣሚ ወደ ስልጣን መጥቶ ኢትዮጵያ ተቀደም በሚል ሸፍ የልጅ መካን አድርጓት አልፏል። ደርግ መሬት ላራሹ እንዲሆን ስልጣን ከህዝብ እንዲመነጭ ጸንቶ የታገለውን የ60ዎቹን ወጣት ትውልድ ቅርጥፍ አርጎ በልቶ በፈጠረው ክፍተት ወያኔ የተባለ የጠባብ ዘረኞች ቡድን ስልጣን ተቆጣጥሮ ለ27 አመት አገራችን እንዳታገግም አድርጎና አደባይቶ በሐሰተኛ ትርክት አገርን አፍገንጥሎ ህዝብን አለያይቶ በህዝብ ትግል ተገለለ። መገለል ብቻ ሳይሆን እብሪቱና ጉራው አይኑን ሸፍኖት ባደረገው ትንኮሳ አከርካሪቱን ተመታ። በቅርብ እንደታየው ወያኔ መቀሌ ላይ መሽጎ ውጊያውን ብቻ ሳይሆን ጦርነቱንም መስራት እንችላለን ይያለ በእብሪት ሲደነፋ ይከረማ ቢሆንም አንድ የነበረው ችሎታ ሰላማዊ ዜጎችን በውድቅት ለሊት አድብቶ ማረድ እንደነበር አስመሰከረ። ለዚህ ነው ከሶስት ሳምንት ባልበለጠ ጊዜ ውስጥ እንደሱ በበቂ ያልታጠቁ የአማራ ልዩ ኃይል ሚሊሻና ፋኖ በሩን በርግደው ገብተው ሲገጥሙት እግሪያው ጭኝ ብሎ የቡድኑ ቄሳር ሳይቀር ከጉድጓድ ጋማውን ተይዞ አደባባይ ላይ የወጣው። ገጣሚው አእምሮ ቢኖርህ የምታስብበት ያን ጉድጓድ ባልቆፈርክ አንተው ልትገባበት ማለቱም እውን የሆነው ቢሆንም የወያኔ ቁንጮች ተያዙ ወይም ሞቱ ብሎ አለቀ ደቀቀ ብሎ ከበሮ መደለቁና መዘናጋቱ የሚያዋጣ አይደለም። በተዛባ የውሸትና መርዘኛ ትርክት ተወልደው ያደጉት በማይናቅ ብዛት አሁንም በየቦታው አሉና ለክ ይኸው ዘረኛ ቡድን ባንሳሉ የቀረጻቸው በቄሮ መንጋገርና ህዝብም እያደባዩ እንዳሉት ማለት ነው። ከራሱ ከወያኔ ማህፀን የወጣውና ሁለተኛ ዙር የብሔር ጽንፈኝነትን ያስቀጠለው የኮሎኔል አገዛዝ የመቀሌው አውሬ ለስልጣኑ መሰናከል እየሆነ ሲመጣና በአማራው ላይ ለተፈጸመው ልቂት ማዘናጋም ይሁን በሌላ ምክንያት ተገፋፍቶ ከኢትዮጵያ ጠራቶች አንዱ ወያኔ መመታቱ እሰየው የሚያሳይ ነው። ሆኖም ስፋትን አስወግዶ በቦታው ከሻቢያው ቁንጮ መመሪያ መቀበል ለኢትዮጵያ ጉዳይ ጣልቃ ገብቶ ዳግም አገር እንዲዘርፍና በህዝብ ላይ ያፈና ወንጀል እንዲያሰፋ መጋበዙ ለኮሎኔሉ ገሃድ የወጣ ጸረ ኢትዮጵያዊነት ተጨማሪ ማስረጃ ነው። አማራው ደም ከፍሎ ያስመለሰውን መሬቱን ዳግም ለመንጠቅም ከብልጽግናዎቹ የሚደመጥ ሹክሹክታ ያለፈ እንደሚሆን ብዙ ሳይቆይ የሚጋለጥ ነው የሚሆነው። እስከ 80 የሚደርሱ ቋንቋዎች በሚነገሩባት አገር አንድ ጎሳ በበላይነት እንዲገዛ ለማድረግ ከእቅድ አልፎ ተቋም እየገነባ ሲሆን በዛው ልክ ታሪኳንና ህብረ ብሔራዊ እሴቶቿን ቀስ በቀስ በማፍረስ ላይ ይገኛል። ይህን ሁሉ ሲያደርግ ኢትዮጵያን አንድ ለማድረግ ኢትዮጵያ እንዳትፈርስ ለኢትዮጵያ አንድነት ይባል ነው ህገ መንግስቱን የማንቀይረው በሚል የማይቀባጥረው ነገር የለም። የሚያሳዝነውና ከንቱ አሽቃባጭም ስለበዛ የልብ ልብ ተሰምቶት ሊሆን ይችላል። ይህ አይን ያወጣ ሸፍጡ ከመደጋገሙ የተነሳ የህዝብ ጆሮም ማዳመጡን እያቆመ ይመጣ ይመስላል። ከላይ ለመጠቆም እንደሞከርነው አገራችን በተከታታይ አረመኔ አገዛዝ የተፈጠረ አልቷን ብቻ ሳይሆን በብዙ ሺህ የሚቆጠሩ የቁርጥቀን ልጆቿንም አሳጥቷታል። ወጣቱ የህብረተሰብ ክፍል ትኩስ ኃይልና የአባቶቹን አደራ ተረካቢ ትውልድ መሆን እንዳለበትም አይካድም። ይመር ተክሎን ሲረከብና ሲቀጥል ይሐፋ በወጣት ኃይል በመገንባት ሲተገበር የቆየው ሁኔታ ነው። ከዛሬም በጊዜያዊ ጥቅም የደርግን የወያኔንም ሆነ የኦፒዲዮን ፖለቲካ ሲያራምድ አልተስተዋለም። በችግር የሚጠበሰውን ወገናቸውን ችላ ብለው ለሆዳቸው አላደሩም። በስለላ ስራ ተሰማርተው ንጹሃንን ለጎጠኞችና ለዘረኞች አሳልፈው አልሰጡም። ምንም እንኳን ቀደም ሲል ኢሃፓን ከተው ወጥተው ፎረም 84 በሚል ሲያሜ ለወያኔ የሰገዱ ጥቂት አንጃዎች እንደነበሩ ሁሉ ያሁኖቹም ጭራሽ አይናውጥተው የድርጅቱን ስም ሰርቀው ሄደው ለኮሎኔሉ አገዛዝ የሰገዱ ጥቂት ከሃዲ አንጃዎች አልጠፉም። ኮሎኔሉም የባሰበት ግብዝ ነውና ሐራሪ ያለውን የደርግ ቁንጮ ከስደት ሊመልስ በሚመጻደቅበት አምደበቱ ሰለባው የሆነውን ኢሃፓ ለማጥቃት ግን ገና እንደ ተሾመ ነበር የጀመረው። መስሎት ነው እንጂ እውነት በተረኝነት በሚያስቡ ደካሞች መንደር እንደማትኖር ሁሉ ታሪክም ጸንተው በቆሙ ጀግኖች እንጂ ክደው በኮበለሉ ይሁዳዎች አይሰራም። መሰረታዊና አንገብጋቢ የሆነ ጉዳይ አገራችን ካለችበት ውጥንቅጥ ሁኔታ መቅሰፍት ሆኖ ከተጋረጠባት የጠባብ ዘረኞች አገዛዝ ካንዣበበበት የህልውና አደጋ ለመታደግ መፍትሄው የሚገኘው ችግርን ከፈጠረው ህሊና ወይም ያንድን ጎሳ የበላይነት በህብረ ብሔራዊ ኢትዮጵያ ላይ ለማስፈን ከፊት ለፊት አስመሳይ የአንድነት የኢትዮጵያዊነት ዲስኩር እያስደመጠ ህዝብን በማጃጃል ከበስተጀርባ ለጠባብ ዓላማው መሰረት እየዘረጋ ካለው ኮሎኔል አይደለም። መፍትሄው ያለው አሁንም ከህዝቧ ብዛት ከሰባ በመቶ በላይ የሚሆነው ወጣት ኃይል ያለባት አገር ነችና ወጣቱ በስልት ተደራጅቶና የአንድነት ኃይሉን አቀናጅቶ በሚያደርገው ትግል ብቻ ነው መፍትሄ የሚሆነው። ይህ ብቻ ነው ለአገራችን መድህን የሚሆነው። ዜጎች እንደየእምነታቸው እንደየርዕዮታቸው ለመኖር የሚችሉት መጀመሪያ ያን ማድረግ የሚችሉበት አገር ነጻነት ሲኖር ብቻ በመሆኑ። ስለዚህ ኢትዮጵያ ዛሬም እንደዚያ ትውልድ እስራት፣ ስየል፣ ግዞትና ሞት የማይበግራቸው ወጣት ጀግኖች ያስፈልጓታል። ዛሬም አገራችን ካለችበት አጣብቂ ለመላቀቅ አገር ተረካቢና ለውጥ ፈላጊ በጽናት የሚታገል ለሀቅ የቆመ ወጣት ትውልድን ትሻለች። ለፍትህና እኩልነት የሚታገል ትውልድን የምትናፍቅ አገር ነች። ኢትዮጵያን መታደግ ዛሬም ታሪካዊ ኃላፊነትና ግዴታ በወጣቱ ትውልድ ላይ የተጣለ አደራ ነው። ዛሬ አገራችን ዘረኝነትንና ኋላ ቀርነትን የሚጸየፍ በተደራጀ ትግል ላይ እምነት ያለው ወጣት ትውልድ ትናፍቃለች። ወላድ በድባብ ትሄድ ዛሬም ኢትዮጵያ በዓላማ ተደራጅተው ለዓላማ የሚታገሉ ውድ አገራቸውን የሚታደጉ ጀግኖች ወጣቶች አሏት። በመደራጀት አገር በእኩልነትና በአንድነት እንድትቀጥል ለዴሞክራሲያዊት ኢትዮጵያ እውን መሆንም መታገላቸውን ይቀጥላሉ። ወደፊትም የበለጠ ታፈራለች፣ ልጆቿም ታፍራና ተከብራ በልጽጋ እንድትኖር ያደርጓታል። ድል ለኢትዮጵያ ሕዝብ፣ አገር አድን ትግል። ቅንነት የሞላው ሁሉንም ያቀፈ ዓላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እነ ጽናት ፍቅር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ